ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ጳጉሜ 1 2010 ዓመተ ምህረት ምሽት ዝግጅታችን የመጀመሪያም የሆነው የኢትዮጵያ፣ የኤርትራ፣ የሶማሊያና የጅቡቲ የውጭ ጉዳይ ሚኒስትሮች ጅቡቲ ተገናኝተው በጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን አስታወቁ።
ትልቅ የሚባል ልዑካን ቡድን ወደ ጅቡቲ ዛሬ ተሰማርቷል። ይህ ትልቅ ብስራት፣ ትልቅ ዜና፣ መላ የአፍሪካ ቀንድ ህዝቦችን የሚያስደስት ነገር ነው።
ሚኒስትሮቹ በጋራ ባወጡት መግለጫ ነው ያስታወቁት። የቻይና ጉብኝታቸውን በተመለከተ ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ስለ ውይይቱ በጥቂቱ ተናግረዋል። በዘገባችን ይዘናል።
በሌላ ዘገባችን ወጣት የፊልም ባለሙያም በጋቢና አሳፍረናል።
ድምፅ አልባ የሆነ ፊልም ለመስራት ተነሳሁኝ። የሁለት ጓደኛሞችን ታሪክ የሚያሳይ ነው።
ከ100 በላይ ፊልሞች ውስጥ ዜር ሺ ዋዝ በሚል ርዕስ ያቀረበው የፊልም ስራው ከ10 ምርጥ ስራዎች መካከል አንዱ ለመሆን የበቃለት ወጣት ነው ይዘነዋል። ኤርትራዊው ድምጻዊ ካሳይ በረሀ እና ሰለሞን ባይረንም ዛሬ ይዘናቸዋል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎች ተመልሰን መጥተናል። ኢትዮጵያ በጦርነት ምክንያት ተዘግቶ የቆየውን የኤርትራ ኤምባሲዋን በአዲስ መልክ ከፍታለች። የሀገር ውስጥ መገናኛ ብዙሃን እንደዘገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ አፈወርቂ ጋር በተደረገው አጭር ስነ ስርዓት ኤምባሲውን መክፈታቸው ታውቋል። የሁለቱም ሀገሮች ግንኙነት የተሻሻለው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከ18 ዓመት በፊት የተፈረመውን ውል እንደምታከብር ባለፈው በሰኔ ወር ካስታወቁ በኋላ ነው። በሁለቱ ሀገሮች መካከል በተካሄደው ጦርነት ወደ 70,000 የሚጠጉ ሰዎች ሕይወታቸው ማለፉ ይታወቃል።
10 የደቡብ ሱዳን ወታደሮች ከሁለት ዓመታት በፊት አንድ ሆቴል ውስጥ ወረራ ባካሄዱበት ወቅት የወሲብ ጥቃትና ግድያ ፈጽመዋል በሚል ክስ ተፈርዶባቸዋል። አቻምና ከ50 እስከ 100 የሚሆኑ የደቡብ ሱዳን ወታደሮች በሀገሪቱ መዲና ጁባ የሚገኘውን ተሬይን የተባለውን ሆቴል በወረሩበት ወቅት አንድ የሀገሪቱ ጋዜጠኛ እንደተገደለና 5 የዓለም አቀፍ ረድኤት ሰራተኞች ላይ ከባድ የህብረት የወሲብ ጥቃት እንደተፈጸመባቸው የሆቴሉ አስተዳዳሪ የምስክርነት ቃላቸውን ሰጥተዋል። አንድ አሜሪካዊ የረዴት ሰራተኛም ተተኩሶበት ቆስሎ ነበር። ወታደሮቹ ከ7 ዓመታት እስከ እድሜ ይፍታህ እስራት ተፈርዶባቸዋል። መንግስት ለእያንዳንዳቸው የጾታ ጥቃት ሰለባዎች $4,000 እንዲከፍል ተበይኗል። ለሆቴሉ ባለቤት ደግሞ መንግስት ከ2 ሚሊዮን ዶላር በላይ እንዲከፈለው ተበይኗል።
የቻይናው ፕሬዝዳንት ሺ ጂንፒንግ ብዙም እድገት ላሳዩት የአፍሪካ ሀገሮች እዳ እንደሚሰርዙ ባለፈው ሰኞ አስታወቁ። ለአፍሪካ ሀገሮች እዳ የማቃለሉ ጉዳይ ከቻይና ፖሊሲዎች አካል አንዱ ሆኖም ቆይቷል። ይሁንና ሺ በያዝነው ሳምንት በተካሄደው የቻይናና የአፍሪካ ፎረም ጉባኤ ላይ ይህንን ባስታወቁበት ወቅት ቻይና ለአፍሪካ ሀገሮች የምትሰጠው ብድር በእዳ የመተብተብ ዲፕሎማሲ ነው በማለት አንዳንዶቹን በሚነቅፉበት ወቅት ነው። በዓለም ልማት ማዕከል በእንግዳነት የሚሰሩት ደብሊው ግድ ሙር ግን የቻይና የምትሰጠው ብድር ከአፍሪካ እዳ ያነሰውን ክፍል ነው ብለዋል። ሙር የላይቤሪያ የመንግስት ስራዎች ሚኒስትር የነበሩ ሲሆን በአፍሪካ የመሰረተ ልማት ዝርጋታ ብድር ላይ ያተኮረ ጥናት ያካሂዳሉ። አጠቃላይ የአፍሪካ እዳ $6 ትሪሊዮን መሆኑን ገልጸው አብዛኛው የአፍሪካ እዳ የዓለም ባንክን፣ የዓለም የገንዘብ ድርጅትና የፓሪስ ክለብን ከመሳሰሉት ከምዕራቡ ዓለም ሀገሮች አበዳሪዎች የተገኘ ነው ብለዋል ሙር።
በሌላ ዜና የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያን ልሳነ ምድር እንደ አውሮፓውያን አቆጣጠር እስከ 2021 ዓ.ም ተመረጥ ባለው ጊዜ ውስጥ ከኒኩሌር መሳሪያ ነጻ የማድረግ እቅድ እንዳላቸው ይህም የፕሬዝዳንት ዶናልድ ትራምፕ የመጀመሪያው የሥራ ጊዜ የሚያበቃበት ወቅት መሆኑን ገልጸዋል። የአሜሪካው መሪም አመስግነዋቸዋል። የሰሜን ኮሪያን የኒኩሌር ክምችት ለማቆም ሲደረግ የቆየው ንግግር ከቅርብ ጊዜያት ወዲህ ብዙም አልተንቀሳቀሰም። በዚህም ምክንያት የውጭ ጉዳይ ሚኒስትር ማይክ ፓምፖዮ ለተጨማሪ ንግግር ወደ ሰሜን ኮሪያ እንዳይመለሱ ትራምፕ አዘዋል። ትራምፕ ዛሬ በትዊተር ባስተላለፉት መልእክት የሰሜን ኮሪያውን መሪ መግለጫን በመልካም ተቀብለዋል። የሰሜን ኮሪያው ኪም ጆንግ ኡን በፕሬዝዳንት ትራምፕ ላይ የማያወላዳ እምነት እንዳላቸውም ገልጸዋል። ምስጋናዬ ድረሶት አብረን እናከናውነዋለን ሲሉ ትራምፕ በትዊተር ገጻቸው ጽፈዋል።
የህንድ ከፍተኛ ፍርድ ቤት በ19ኛው ምዕተ ዓመት የወጣውን በተመሳሳይ ጾታዎች መካከል ወሲብ መፈጸም ወንጀል የሚያደርገውን ህግ ሽሯል። በሀገሪቱ የቅኝ ግዛት ዘመን የተደነገገው ህግ እንዲሻር የረጅም ጊዜ ሲደረግ መቆየቱም ታውቋል። በብሪታንያ ቅኝ ግዛት ወቅት የወጣው ህግ አመዛዛኝነት የጎደለው ነው በማለት በከፍተኛው ዳኛ ዲፓክ ሚስራ በሁለት ጎልማሶች መካከል በግልና ቦታ በፈቃደኝነት የሚደረግ የጾታ ግንኙነት የግል ምርጫ በመሆኑ ሊነፈግ አይገባም ብለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። የኢትዮጵያ፣ የኤርትራ፣ የሶማሊያና የጅቡቲ የውጭ ጉዳይ ሚኒስትሮች ጅቡቲ ተገናኝተው በጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን አስታወቁ። ከውይይቱ በኋላ ባወጡት መግለጫ አራቱ ሚኒስትሮች ባደረጉት ውይይት በጋራ ፍላጎታቸውና ጥቅሞች ዙሪያ መምከራቸውን፣ የአፍሪካ ቀንድ ቀድሞ የነበረውን ሰላምና መረጋጋት ለመመለስ መስማማታቸውን አረጋግጠዋል። በሌላ በኩል የቻይና ጉብኝታቸውን በተመለከተም ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ሚኒስትሮቹ ለታላቅ ዓላማ ጅቡቲ ላይ መሰባሰባቸውን ተናግረዋል። ጽዮን ግርማ በጉዳዩ ላይ አጠር ያለ ዘገባ አላት።
የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ፣ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልሃና የሶማሊያ የውጭ ጉዳይ ሚኒስትር አህመድ ኢሴ ከጅቡቲው የውጭ ጉዳይ ሚኒስትር መሐመድ አሊ ጋር ዛሬ ጳጉሜ 1 2010 ዓ.ም ውይይቱን በተመለከተ በጥምረት ባወጡት መግለጫ ሚኒስትሮቹ ጅቡቲ ውስጥ ተሰብስበው በቀጣዩ የቀጠናው የጋራ ጉዳይ ላይ ባደረጉት ሰፊና በጎ ውይይት በአፍሪካ የተረጋገጠ ሰላምና ጠንካራ የኢኮኖሚ ትስስር ለመፍጠር በሚያስችላቸው እንደዚሁም በአፍሪካ ቀንድ ጉዳይ ላይ መወያየታቸውን አስታውቋል። የቻይና ጉብኝታቸውን በተመለከተ ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ የዚህን ውይይት መነሻው በሱዳን፣ በሶማሊያ፣ በኢትዮጵያና ኤርትራ የተጀመረው የሰላም ጉዞ ወደ መጨረሻው ደረጃ መድረሱንና በጅቡቲና በኤርትራ መካከል የነበረው መጠረኛ ቅራኔ የሚፈታበት ነው ብለዋል።
የኤርትራ መንግስትና ክቡር ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያና ኤርትራ መካከል ብቻ ሳይሆን በኢትዮጵያና ጅቡቲ መካከል እንዲሁም ሱዳን እርስ በርሷ ያላትን ችግር ፈታ ቀጠናው ሰፊ የልማት ቀጠና እንዲሆን ከፍተኛ ፍላጎት ስላላቸው ትልቅ የሚባል ልዑካን ቡድን ወደ ጅቡቲ ዛሬ ተሰማርቷል። ይህ ትልቅ ብስራት፣ ትልቅ ዜና መላ የአፍሪካ ቀንድ ህዝቦችን የሚያስደስት ነገር ነው። የጅቡቲና የኤርትራ ጉዳይም ልክ እንደ ኢትዮጵያና እንደ ኤርትራ በሰላም ተጠናቆ ቀጠናው ከጦርነት፣ ከግጭት፣ ከጥላቻ፣ ከቂም እሳቤ ወጥቶ ወደ ልማት የሚሸጋገርበትን ሰፊ በር የከፈተ ነው።
የጋራ መግለጫው እንደሚለው ከዚህ በተጨማሪም በዛሬው ዕለት ጅቡቲ የገቡት የኢትዮጵያ፣ የኤርትራና የሶማሊያ ውጭ ጉዳይ ሚኒስትሮች ከሀገሪቱ ፕሬዚዳንት ኢስማኤል ኦማር ጊሌ ጋርም ተገናኝተው ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ በውጭም ሆነ በሀገር ውስጥ ያለውን ሁኔታ ለማረጋጋት፣ የቀጠናውን ሰላም ለማስጠበቅና ሁኔታውንም ወደ ልማት ለመቀየር በጋራ መስራት ያስፈልጋል ብለዋል።
በዘንድሮ አዲስ ዓመት እናደርጋለን ብዬ የምጠብቀው እንደ ከዚህ ቀደሙ በወያዊ እንደለመነው አይነት ምልከታ ሳይሆን ትንሽ ለውጥ ያለ አቀራረብና አካሄድ ያስፈልገናል። በእኛ ባህል በወያውዬ ባልንጀሮቼ ቆሙ በተራ እንጨት ሰብሬ ቤት እስከሰራ የሚለው አባባል አሁን አይሰራም። ቆሙ ማየት ሳይሆን ሁሉም ባልንጀራ በጉልበቱ ልክ እንጨት ያነሳ፣ ግማሹ ማገርም ያቀብልበት፣ ግማሹ ግድግዳ የሚሰራበት፣ ግማሹ ጣራ የሚሰራበት አፕሮች ካልተከተል አንዱ እየሰራ ሌላው ባልንጀራ ቆሞ የሚያይ ከሆነ ምን ፈልገውን ልማት ምን ፈልገውን እድገት ልናመጣ አንችልም። ስለዚህ ዘንድሮ የወያዊ ዘፈናችን ባልንጀሮች ቆሙ በተራ ሳይሆን ባልንጀሮች ተነሱ በጋራ አብረን እንስራ ወደሚሆን እንደሚቀየር በዘፈን ብቻ ሳይሆን በተግባርም እንደሚገለጥ ሙሉ እምነት አለኝ።
የውጭ ጉዳይ ሚኒስትሮቹ የአፍሪካን ቀጠና ሰላም ለማረጋጋት ካደረጉት ውይይት በተጨማሪ በኤርትራና በጅቡቲ የነበረው የድንበር ውዝግብን ለመፍታት የሚያስችል ውይይት ማድረጋቸውንም አስታውቀዋል። የውጭ ጉዳይ ሚኒስትሮቹ ወደ ጅቡቲ ያቀኑት በትላንትናው ዕለት በኢትዮጵያ ኤርትራና ሶማሊያ መካከል የተደረገውን የሶስትዮሽ ስምምነት ተከትሎ መሆኑም ታውቋል። ጠቅላይ ሚኒስትር አብይ አህመድ የውጭ ጉዳይ ሚኒስትሮቹ ለታላቅ ዓላማ ወደ ጅቡቲ ማምራታቸውን በገለጹበት መግለጫቸው በኤርትራ በቻይና የነበራቸውን ቆይታና የተገኘውን ውጤት በስፋት ማብራሪያ ሰጥተውበታል።
የተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ወጣት ይስማለም ተክሌ የሻው ይባላል። ተወልዶ ያደገው አዲስ አበባ ሲሆን የ24 አመት ወጣት ነው። አሁን ነዋሪነቱ ሎስ አንጀለስ ካሊፎርኒያ ሲሆን ኮሎምቢያ ኮሌጅ ሆሊውድ በተባለው አንጋፋ የፊልም ትምህርት ቤት ውስጥ የዳይሬክቲንግ ሲኒማና ቴሌቪዥን የሶስት አመት ተማሪ ነው። የፊልም ተማሪ ላይቭ ስኮር ፌስቲቫል በተባለ ዝግጅት ላይ ከቀረቡት ከ100 በላይ ፊልሞች ውስጥ ዴር ሺ ወዝ በተባለ ርዕስ ያቀረበው የፊልም ስራው ከ10ሩም ምርጥ የፊልም ስራዎች መካከል አንዱ ሊሆን በቅቷል። ይህም የወጣቱን የፊልም ሙያ ተማሪ የወደፊት ብሩህ ተስፋ አመላካች ይመስላል። ብዙዎቹም በተለያዩ ድረገጾች ብዙዎች አድናቆታቸውን እየገለጹለት ነው። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ወጣት ይስማለም ተክሌ የሻውን አነጋግሮ ተከታዩን ዘገባ ይዟል።
ሰው የፊልሙ ርዕስ ዴር ሺ ወዝ ይባላል። ያው በአማርኛ ያው ያችትና እንደማለት ነው። ድምፅ አልባ ፊልም ነው። የተለያዩ አይነት የፊልም አይነቶችን እንድንሞክር እንበረታታለን እና በነበረኝ አጋጣሚ ድምፅ አልባ የሆነ ፊልም ለመስራት ተነሳሁኝ። የሁለት ጓደኛ ማቾችን ታሪክ የሚያሳይ ነው። ሜን ካራክተሯ ጓደኛዋን ትዳር ጥያቄ ታቀብለታለች። ያንን ትዳር ጥያቄ ግን ጓደኝነታችን ይበልጣል በሚል ምላሽ ሲመልስላት እሷ የምትፈልገውን ነገር ልጁን የራሷ ለማድረግ ብልሃቷን ተጠቅማ የምታደርጋቸውን ነገሮች የሚያሳይ ፊልም ነው። ማጠሩ አንተን በደንብ እንድታስብ ያደርግሃል። ፊልም በየትኛውም አይነት ሁኔታ ሀሳብ ስለሆነ ፊልም ማለት በየትኛውም አይነት ቅርጽና ሰዓት ሊነገር ይችላል። አሁን የምንኖርበት ዓለም በጣም አቴንሽናችን እያነሰ እየመጣ ነው። ከጊዜ ወደ ጊዜ ብዙ ሰዓታችንን ስልካችን ላይ ነው የምናሳልፈው እና ያ ነገር አሁን ዘመኑን በተለይ እንደዚህ አይነት የሚሰሯቸውን ነገሮች በትንሽዬ ሰዓት አሳጥረው ማስተላለፍ የሚፈልጉትን መልእክት እንዲያስተላልፉ የሚያበረታታ ዘመን ነው እና በስድስት ደቂቃ ወይም ባነሰ ሰዓት ታሪክህን መናገር ከቻልክ አንድ ሰዓት ተኩል ሲሰጠህ ወይም አንድ ቲቪ ሲሪያ ሲሰጠህ በደንብ የምትፈልገውን ነገር በጥሩ ሁኔታ ማስተላለፍ ትችላለህ ማለት ነው።
ወጣት ይስማለም፣ እንደው በፊልሙ የስራ ሂደት ውስጥ ያጋጠሙ ችግሮች ነበሩ?
ፊልሙን እንደ ክላስ ፕሮጀክት ነበር የሰራሁት። በጊዜው ዳይሬክቲንግ ዋን የሚባል የዳይሬክቲንግ ክላስ ልንወስድ ነበር እና አንድ ፊልም እንድንሰራ እንጠየቃለን እና ያው ፊልም ትቤት ስለሆነ በጀት ትክክለኛ በጀት አይሰጠንም። በጀት ተብሎ የሚሰጠን የምንሰራበት ሰዓት ነው። የምንሰራበት ቦታ ይሰጠንና በተሰጠን ሰዓት የምንፈልገውን ነገር አግኝተን ጨርሰን እንድንወጣ እንገደዳለን እና 4 ሰዓት ብቻ ነበር የተሰጠኝ በጊዜው። በዛ 4 ሰዓት ውስጥ ለክላስ የሚበቃ ነገር ማብቃት ነበረብኝ። እንደ እድል ሆኖ የሰራሁት ነገር ከክላስም አልፎ እንደዚህ ሰዎችም እንዲያሉኝ በቅቷል እና ያ ነው ትልቅ ቻሌንጅ ልለው የምችለው ነገር።
ምን ተሰማ ፊልም እዚህ ቦታ ላይ መድረሱ? በውስጥ በኩል የፈጠረብህ ደስታ አለ?
በጣም ደስ የሚል ስሜት ነው። ለምን ከቤተሰብህ ዙሪያ ካሉ ሰዎች አልፎ ፊልምህ በሌሎች ሰዎች አይን ተገምግሞ ጥሩ የሆነ ምላሽ ሲሰጥህ በጣም ደስ ይላል። ልክ ፊልም ሰሪ ሁላችን ውስጥ ጥበብ ውስጣችን ያለች ነገር ስለሆነች
እኛ ብቻ ስለምንረዳት እኛ ውስጣችን ያለውን ነገር አውጥተን ለሰዎች ማሳየት መቻል ከባድ ነገር ነው። ችለንም እነዛ ሰዎች የምንለውን ነገር ማይገባቸው ከሆነ የኛን ፍላጎትና ለጥበቡ ያለንን ነገር ጥያቄ ውስጥ እንድንከት ያደርገናል። አዲስ አበባ ኮንተርጀኒንግ ማር ነበርና የምፈልገውን ያንን ነገር መማርበት የነበረው ምክንያት ዲግሪውን ለቤተሰቦች ሰጥቼ ወደምፈልግበት ነገር እንድገባ ነበረ። እና አብዛኛው ኢትዮጵያ ወጣት የሚያጋጥመው ነገር ነው። የምፈልገውን ነገር ስለማንመደብ ወይም የምፈልገውን ነገር ልንማር ስለማንችል ማንፈልገውን ነገር ተምረን ከዛ ወደምንፈልገው ነገር ደግሞ የቤተሰቦችም ጫና አለው በዛ ዙሪያ።
በአንተ በኩል የቤተሰብ ጫና አልነበረብህ ማለት ነው?
የቤተሰብ ጫና አልነበረብኝም። ቤተሰቤም በጣም ድለኛ ነኝ። በተለይ እናቴ መልካም አለሙ ትባላለች። ከ28 ዓመት በላይ አስተምራለች የልጆች ሳይኮሎጂ። ከልጆች ጋር በጣም ብዙ ጊዜ ስለቆየች ስለ ልጆች አስተሳሰብ በጣም ጥልቅ እውቀት አላት። እና ልክ ይህን ነገር እሷ የምትፈልገውን ነገር አስተማሪ መሆን ፈልጋ አስተማሪ ሆነች። አባቴም የሚፈልገውን ነገር ነው የሚያደርገው። ታክሌሻ ይባላል። ፖለቲከኛ ነው፣ ደራሲ ነው፣ ጸሐፊ ነው። እና ሁለቱም በዘመናቸው የሚፈልጉትን ነገር አድርገው ነበር የኖሩት።
ኢትዮጵያ ውስጥ የት የፊልም ትምህርት ቤቶች ይሄዳሉ? እስኪ ባጭሩ።
ኢትዮጵያ ውስጥ አንድ ትምህርት ቤት ነው የሄድኩት፣ ብሉ ናይል ፊልም ኤንድ ቴሌቪዥን አካዳሚ ይባላል። 8 ወር 9 ትሬኒንግ ወስጄ ወደ አሜሪካ የመጣሁት።
ግሩም። እንደው ኮሎምቢያ ኮሌጅ ሆሊውድ ከተቋቋመ ከ65 ዓመት በላይ የሚጠጋውና አንጋፋ የኪነ ጥበብ ባለሙያዎች ያፈራ በሆሊውድ የፊልም መንደር እምብርት ላይ የሚገኝ የጥበብ ትምህርት ቤት ነው እና እዚህ ትምህርት ቤት ውስጥ ለመግባት እንዴት ቻልክ?
ከዚህ ከመምጣቴ በፊት ዋሽንግተን ዲሲ ነበር የምኖረው እና አርት ኢንስቲትዩት የሚባል ትምህርት ቤት ነበር የምማረው። ኢትዮጵያ ጓደኛ ነበረኝ፣ ዳዊት ዘውዱ ይባላል። ሴምታ ገፈር ነው እና እሱ እንደ ወደ አሜሪካ ይመጣና ካሊፎርኒያ ሙቭ አድርጎ ትምህርት ቤቱን ይፈልግና ያገኝና ይደውልኛል። በቃ ይስማለን፣ ጥሩ ትምህርት ቤት አግኝቻለሁ፣ አብረን ብንሆን በደንብ የተሻሉ ለውጦች ማምጣት እንችላለን እና አለኝ። ያው ፊልም የብቻ ስራ ስላልሆነ አንድ ላይ በሆንኩ ቁጥር የተሻለ ነገሮችን ለማድረግ በጣም አቅም ይኖራል እና እሱም ፊልሙንም የቀረጠልኝ እሱ ነው። ፊልም ታግረፈሩ እሱ ነው እና በቃ ሁለታችን ያን ትሬት መረጥን። በጣም ጥሩ እስከ ዛሬ ከወሰድኳቸው ውሳኔዎች ጥሩ ውሳኔ ብለው ውሳኔ ነበር።
እንደው በትምህርት ቤት ውስጥ ቆይታ ውስጥ ያለው የማህበራዊ ህይወት እንዴት ነው? በፊልም ኢንዱስትሪ ውስጥ
በጣም ጥብቅ ነው። የአንድነት ስራ ስለሆነ አንድ ፕሮጀክት ላይ በጣም ብዙ ሰዎች ስለሚሳተፉ የብዙ ሰዎች ውቅር ውጤት ስለሆነ እየጠበቀ ግንኙነት እንድትፈጥር ያደርግሃል። እኔም ከመምጣቴ በፊት እዚሁ ሆሊውድ ሲባል የተለያየ ሚስኮንሰፕሽን አለን ውስጣችን። በቃ የማይደረስበት የተሳሳተ ግምት አለ ውስጣችን። ስበቃ ኦልሬዲ እዚህ ብዙ አመት ስለቆዩ ራሳቸው ስለፈጠሩት ስለሰሩት እኛ ቦታ አይሰጥም የሚል ፍራቻ ነበረ። ግን ፊልም አዲስ ቋንቋ ነው። ትምህርት ቤት ስንገባ እኔና ዳዊት እኩል ነው ከሁሉም ጋር ቋንቋ ነው ማር የጀመር ነው። እነሱ እዚህ ስላደጉ እኛን የበለጡን ነገር አልነበረም። ሁላችንም የራሳችን ታሪክና እውነታ ስለምንናገር ሰዎቹ የሚያስተምሩን መንገዶቹን ብቻ ነው እና አንተ የምትናገረው ነገር በየትኛውም ቦታ ቫሊዩና ጥቅም አለው እና ሰው ደግሞ በተለያየ መንገድ ነው ያንን ነገር የሚመለከተው። ያ ነገር እንድጠነክርና ጥሩ ጓደኝነቶችንና ቅንብሮችን እንድትፈጥር ያደርግሃል። ለምን ከትፌትም ከወጣም በኋላ ከእነዚህ ሰዎች ጋር ነው ስራዎችን የሰራን ነገሮችን ለመቀጠል የሚሞክረው።
ወጣቱ የፊልም ዳይሬክተር እንዲሁም የቴሌቪዥን የሶስተኛ ዓመት ተማሪ ይስማዕል ሜሻው ስለ ጊዜ እጅግ አድርጌ አመሰግናለሁ። መልካም እድል እንዲገጥምህ።
እኔ በጣም አመሰግናለሁ፣
እመኛለሁ።
ዳንኤልና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኤርትራዊው ድምጻዊ ካሳይ በረሃና ሰለሞን ባይረ የኢትዮጵያንና የኤርትራን ግንኙነት አሁን የደረሱበትን ሰላም አስመልክቶ ፍቅሪ የተሰኘ የጋራ ሙዚቃ በዚህ ዓመት በተከበረው የአሸንዳ በዓል ላይ በጋራ ዘፍነዋል። ነዋሪነቱ ብሪታንያ የሆነው ኤርትራዊ ድምጻዊ ካሳይ በረሀ ከ22 ዓመታት በኋላ ነው ወደ ኢትዮጵያ የተመለሰው። የሙዚቃ ስራውንና ወደፊት ያሰበውን በተመለከተ ከቪኦኤ ጋር አጭር ቆይታ አድርጓል። የጋራ ሙዚቃዎቹንም በተመለከተ ሰለሞን ባይረን ጨምራ መስታወት አራጋው አነጋግራዋለች። ከ30 ዓመታት በላይ በሙዚቃ ሙያ ውስጥ ቆይቷል። በአስመራ ከተማ በድምጻዊነትና በሳክስፎን የሙዚቃ መሳሪያ ትምህርቱን ሲያጠናቅቅ በምርቃቱ ላይ የተገኙ ታዋቂ ኢትዮጵያውያን ሙዚቀኞች እንደነበሩ ዛሬም ድረስ በኩራት ያስታውሳል።
በአስመራ ላይ የነበረው ኮርስ በዛ በምርቃቱ ጊዜ ግን ከአዲስ አበባ ተላላቀ ስለች ተኩስ አስመረቅን ማለት ነው። በዛው በመረቃችን ጊዜ ከአዲስ አበባ ለጋሽ ተላሁን ለሳማን እንደለዋይ ለታይ ዋን መጥቶ ነበር።
ሰላም ስምምነትን ተከትሎ በመቀሌ በተካሄደው ያሸንዳ በዓል ላይ ከሰለሞን ባይረ ጋር በጋራ ፍቅሬ የተሰኘ ነጠላ ዜማ አቀንቅነው ነበር። ሙዚቃው እንዴት ተሰራ?
ያሸንዳ በዓል ላይ ሁሌ ከተሰራዋል። አንድ ቀን እዛ በዓል ላይ ለመገኘት ህልም ነበር እና በቃ አሁን ሰላም ወጥቶ ህልሙ ተሳክቶልኝ እዛው እንድገኝ ጥሪ አቀረቡልኝ። ዘፈን ደግሞ አንድ ለምን አንድ ሰላም ተባባል ከሰለሞን ግጥሙና ዜማ ላከልኝ። ይህ የሚባል አንድ ገጣሚ ያለ ስዊዘርላንድ ሀገር ደግሞ ግጥም ትንሽ ጨመረለት። በቃ መቀሌ እንደደረስኩ በቃ ሰኞና ማክሰኞ ዘፈኑ አጠናቅቀን ሮብ ላይ አሸንዳ በመክፈቻው ላይ አቀረብ ነው።
ወደ ኢትዮጵያ ስትመጥ ይሄ የመጀመሪያ ጊዜህ ነው?
ያ እኔ መቀሌ የመጣሁት 22 ዓመት በፊት ነበር።
ለሁለቱም አገር አድማጮች የሚወክል ሙዚቃዎችን ለመስራት ሀሳብ አለ ወደፊት?
አሁንማ ብዙ ሀሳብ ነው ያለ። ምክንያቱም አሁን ይሄ መጀመሪያችን ነው። እንኳን በዚህ ተጀመረ እንጂ ከዚህ በፊትም ከሚንሹ የምትባል የሆላንድ ሚንስኖር ከአራት አመት በፊት ስለ ሰላም በስኛ ነበር። ያው የዘፈንኩት ሰላም በጣ በቃ ያለ ሰላም ያለ ፍቅር ምንትን ትርጉም የለውም ሁሉ ምናምን የሚል ዘፈን ነበር። አሁን ግን ሰላሙ መጣ እንኳን ደሳለን የሚል ነው እና ጸሎታችን ሰመረን። እዚህ ከእንግዲህ ወዲህ ያው የሚከለክለን ነገር የሚያግደን ነገር የለም። የጥላቻው ግንቡ ስለተሰበረ በቃ መስራት ነው።
እንግዲህ ኢትዮጵያን ከ22 ዓመት በኋላ ተመልሰ ስታያት ጓደኞች ከነበሩ ጓደኞችን አገኘህ ወይ?
አላየኋትም። ነገ ነው ወደ አዲስ አበባ መሄደው። መቀሌ ግን ከ22 ዓመት አይቻት ነበር። አሁን በጣም ተቀይራ ነው የቆየች። ህዝቡ በጣም ብትሩ አቀባበል ያደረገል። ከዛ በላይ ግን በቃ በሙሉ አብራ ትግቴ አገኘኋቸው። ጥሩ ሳምንት አሳለፍኩ። እንዲያውም ያው ስለዚ ሙዚቃ እየሰራህ ነው እንኳን አገናኘን እንኳን ትግራለ
የሚል ሙዚቃ እየሰራህ ነው?
ያ በስራ ላይ ነው። ምክንያቱ አብራ ልጆች ደሙሉ ሳገኛቸው የተሰማኝ ስሜት በጣም ይገጠዋልች። በዚህ ወር ያልቃል ሌ ተስፋለን። አዲስ አበባ ሀገር ስቱዲዮ ገባለሁ። በጣም ደስ ያለ።
እንደዚህ አሸንዳ በዓል ላይ ተገኝተህ አታውቅም እና መጀመሪያ ላይ ስትገኝ ምን ተሰማ?
በጣም ምክንያቱ ጃግሮሮቹ ከ15 እስከ 20 ዓመት ምስል ያላቸው በጣም በቃ ቆንጅናቸው ስታይ ሁሉ አለባበሳቸው የባህል አለባበሳቸው ወጋቸው ስታይ በቃ በጣም ደስ ይላል። እንደገና ደግሞ ሰላም በመምጣቱ ይህ ሰላም እኮ ለመሱ ነው። ይህ ፍቅር ለመሱ ነው። በቃ በዚህ በጣም ከልብ ነው ደስ ያለኝ። እንዲያውም ከረሴ ጋር ፕሮሚስ ገብቻለሁ። አመት በቃ
በአስመራ ተወልዶ ያደገው ኢትዮጵያዊው ድምፃዊ ሰለሞን ባይረ ከዚህ ቀደም ከሌሎች ድምፃውያን ጋር በጋራና በግሉ ሙሉና ነጠላ የትግርኛ ዜማዎችን አድርሷል። ኤርትራዊው ድምፃዊ ካሳይ በርሀ የሚያደንቀው ድምፃዊ እንደነበርና ከሱ ጋር በአንድ መድረክ ላይ ማቀንቀኑ ታላቅ ደስታን እንደሰጠው ይናገራል።
ከካሳይ በርሀ ድሮ ህፃን ይሁኝ ነው የማውቀው። እኔ አስመራ ተወልጄ ነው ያደግኩት። ሞር ከወንድሜ ጋር ጓደኛሞች ነበር። ታላቅ ወንድሜ ነበር አብርሃም ባይ የሚባል ነው እሱ የሚማረው ነው። ካሳይ በረድ ከተወሰነ ከብዙ አመታት በኋላ ከለንደን ተገናኝተናል። በስራ ጉዳይ ሄጄ ነበር ለንደን ሀገር። ካሳይ በረድም እዛ ነው የሚኖረው፣ ለንደን ሀገር ነው የሚኖረው።
በአጭር ጊዜ ውስጥ የተሰራ ግን በአጭር ጊዜ ውስጥ የተሰራ የማይመስል አንድ ነጠላ ዜማ ሰርታችሁ መድረክ ላይ ተጫውታችሁታል። እንዴት ተሰራ እና ደግሞ ስሜቱስ ምን ይመስል ነበረ? አብረህ አንድ መድረክ ላይ ከምትወደው ና
በጣም ነው የሚገርም። ስራ ሲሰራ አሸንዳ በዓል ነበረ እና ተደወለልኝ። እንደዚህ አይነት ፕሮግራም አለ አሸንዳና እንድትሳተፍ እንፈልጋለን እና ማለት እሺ ደስ ይለኛል። ደግሞ ከተሳካ ደግሞ ካሳይ በረሀም እንጠራዋለን ይመጣል ብሎም የሆነ ነገር ነው የተሰማኝ። በጣም ደስ ብሎኛል። በዚህ አጋጣሚ ለምን የሆነ ነገር ስለታችን ስለ ሁለቱም ህዝቡ ስለ ሰላም የሆነ ነገር ለምን አለም ምናምን ጊዜ እንዲያውም በቃ ጭንቅላቴ ላይ መጣን ነው። ከሳይበር እሁድ ነው የገባ ወደ ኢትዮጵያ፣ ሮብ ዕለት ነው ደግሞ አሸንዳ የሚከናወነው ነው። ዘክ እሁድ እንደገባ መቀሌ ተገናኝተናል። ማታ አግኝቼው ትንሽ አረፍ ብሎ ወደ ማክሰኞ ዜማ ማክሰኞ ድምፅ ገባል መቀሌ። ወዲያው ድምፅ ገብተን አዲስ አበባ ሚላት ነው አዲስ አበባ ነው የተሰራ ሙዚቃው። የኦልሞስት የሁለት ሶስት ቀን ነው ስራው፣ ግን በጣም የማረ ስራ ሆነዋል። ስለ ሰላም ስለሆነ እግዚአብሔርን ተጨምሮበታል። አሪፍ ስራ ነው።
እንግዲህ የኤርትራና የኢትዮጵያ የሰላም ስምምነት ተከትሎ ይህንን ሙዚቃ እናንተ ሰራችሁ እንጂ ከዚህ ቀደም የኤርትራ ሙዚቃ በኢትዮጵያውያኑ ይዘፈናል፣ የኢትዮጵያ ሙዚቃም በኤርትራውያኑ ይዘፈናል። እና እስቲ የሁለቱን ሀገር የትግርኛ ሙዚቃዎች አንተ አንድ አንድ ሙዚቀኛ እንዴት ታያቸዋለህ? የሁለቱን ሀገር ሙዚቃዎች
በተለይ የትግርኛ ምንም ነገር የሚለየው ነገር የለም። አንድ የሆነ ባህል ነው ያለው የዜና
ከዚህ በኋላ የምትሰራው ሙዚቃ ምናልባትም የኤርትራውያንን አድማጮች ያሳተፈ እንዲሆን የተለየ ነገር ለመጨመር ታስባለህ?
አዎ 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 እየሰራሁ ነው ያሉት። ያው እንግዲህ እግዚአብሔር ሰላም ተገኝተዋል ያሉት ሰላም ጠብቀን እኛ ዛሬን ኮንፈረንስ እንሰራ ባለን ሙያ ህዝቡን በሙያችን ደግሞ ህዝባችን እንድናገለግል ነው እኔ
ድምፃውያኑ በመጨረሻ ለሁለቱም ሀገራት ህዝቦች ሰላምና ፍቅር የሁሉም ነገር መሰረት እንደሆነ ካስተላለፉ በኋላ በሙያቸው የሁለቱንም ሀገራት ህዝቦች ለማገልገል ከፍተኛ ፍላጎት እንዳላቸው ገልጸዋል።
እሺ እኔ ምለው ምን መሰለሽ፣ ከጥላቻ ያገኘነው ምንም ጥቅም የለም። እኛ ይህ ሰላም ተገኝተዋል፣ ይህ ሰላም መጥቷል። እኔና እንደኔ ሁሉም አገር ያሉ አርቲስቶች እና ሁሉ አክቲቪስቶች ጋዜጠኛ ለዚህ ሰላም ባለን አቅም በቃ ሰላሙ እውን እንዲሆን በቃ መረባረብ አለብን። አቅማችን የፈቀደውን ነገር ሁሉ ማድረግ አለብን። ይብቃ። ምክንያቱም ይህ ሁለቱ ወንድማማችን ከዚህ ካለፈው ስህተታችን ተምረን ለወደፊቱ በቃ ህዝቡ ፍቅርና ልማት ሰላም እንድንክሰው በቃ ይህችናችን በቃ መረባረብ አለብን። ሌለበለያ
ተገኝ ሰላም አሁን ሁላችን ጠብቀን ህዝቡ ላይ ማድረስ አለብን። ከሰላም ብዙ ነገር ነው የሚገኘው። ሰላም ከሌለ ግን ምንም ውስጥህን ትረበሻለህ። ይቅር ሀገር ለሀገር ቤትህም ሰላም ከሌለ ከትዳር ከልጆች የሆነ ጭንቀት ነው የሚፈጥርልህ። ነው የመጣችን ጠብቀን ለዘላለም ተባብረን ተፈቃቅረን እንድንኖር ነው እኔ መክረው ወይም መልክት ይባላል።
እንግዲህ የሆያ ሆዬ ወቅት ነው። ዛሬ ጳጉሜ 1 ነው። አዲስ አመት እስከሚጠባ ድረስ ሆያ ሆዬ እየተባለ ይቀጥላል። እኛ ደግሞ የዛሬ ጋቢና ቪዮ
እንደውም አበባዮሽ
አበባዮሽ
ዳክሽ
እሺ እንጨፍራለን። የዛሬው የጋቢና ቪዮ ጉዟችን እንግዲህ በዚሁ ተጠናቋል።
አው እንግዲህ ሁላችሁንም አድማጮቻችንን እንኳን አደረሳችሁ እያልን ነው የዛሬውን ፕሮግራም እናጠናቀቀው። ነገም ፕሮግራም ይኖረናል። ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ጽዮን ግርማ ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። የስርጭት መሐንዲሱ ሱላይማንም አብሮን ነበር። መልካም ምሽት። በነገው ምሽት እንገናኝ። Oh, my God.
VOA. Tunin Radio Nisagala Amerikat.